ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
አስራ አንድ ቀናት የቀሩት የዩናይትድ ስቴትሱ ፕሬዚደንታዊ ምርጫ
She has more experience and exposure to the presidency than any candidate in our lifetime. Yes, more than Barack, more than Bill.
ለፕሬዝዳንትነት የሚያበቃቸው በዘመናችን ከማንም ያላነሰ በቂ ተሞክሮ ያካበቱ እጩ ናቸው። እውነቴን ነው የምላችሁ፣ ከባራክም ከቢል ክሊንተንም የበለጠ።
ቀዳማይ እመቤት ሚሼል ኦባማ ናቸው ለክሊንተን በያዙት የምርጫ ዘመቻ ወቅት ከተናገሩት የተወሰደ።
It's just imagine what they'll do given the chance to once again control.
አሁን ደግሞ እንደገና ዋይት ሃውስ ሲገቡ ምን ሊሰሩ እንደሚችሉ መገመት ትችላላችሁ። እነቴን እላችኋለሁ፣ ያለፈው ይበቃናል። በሐቅ እንናገር ከተባለም በክሊንተኖች በቂ ችግር ደርሶብናል።
እኚህኛው ደግሞ የሪፑብሊካኑ ፓርቲ እጩ ዶናልድ ትራምፕ ናቸው። ሙሉ ዘገባውን በመጽሔቱ ክፍለ ጊዜ እናቀርባለን።
በኢትዮጵያ የምርጫ ስርዓትን ማሻሻል ብቻውን የተሻለ የፓርቲዎች ውክልና ሊያመጣ አይችልም ሲሉ አንድ የኢትዮጵያ ፓርላማ የቀድሞ አባል ተናገሩ። የዚህንም ዝርዝር ይዘናል።
ለምሽቱ ካሉን ዋና ዋና ዜናዎች ውስጥ የዩናይትድ ስቴትስ የፌዴራሉ ምርመራ ቢሮ ኤፍቢአይ በሂለሪ ክሊንተን የግል ኢሜይል ማደራጃ ጉዳይ ምርመራውን እንደገና እንደሚከፍት የምርመራ ቢሮ ኃላፊ በዛሬው ዕለት አስታውቀዋል። በሌላ ዜና ትናንትና የሪፑብሊካን ፓርቲውን እጩ ምክትል ፕሬዚደንት ማይክ ፔንስን አሳፍሮ የነበረ አውሮፕላን ኒውዮርክ ላጓርዲያ አውሮፕላን ጣቢያ ሊያርፍ ሲል በከባድ ዝናብ ምክንያት ሸርተት ማለቱ ታወቀ። ነገር ግን በሳቸውም ላይ ሆነ በሌሎች ተሳፋሪዎች ላይ የደረሰ ጉዳት የለም። ሌሎችም ዜናዎች አሉ።
በወቅታዊ ርዕሶች ላይ የሚያተኩሩ ልዩ ልዩ ዝግጅቶች ለጥያቄው መልስና መጪውን ለመዳሰስ በሚጥረው ተከታታይ ውይይት ይጠብቋቸዋል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች፣ ከዛሬ አርብ ጥቅምት 18 2009 ዓ.ም ዝግጅታችን ጋር የምሽቱ አስተናጋጆች አሉላ ከበደና
ቆንጂት ታዬ ነን። ፕሮግራማችንን የሚመራው ንጉሱ ታምሬ ነው። የስርጭት መሐንዲሳችን ኦድሬስ ሪገስ። አብረናችሁ እስከ 4 ሰዓት ድረስ እንቆያለን። አብራችሁ እንድታመሹ እንጋብዛለን። በቅድሚያ የዕለቱን የዓለም ዜና። የዩናይትድ ስቴትስ የፌዴራሉ ምርመራ ቢሮ ኤፍቢአይ በዲሞክራቲክ ፓርቲው እጩ ሂለሪ ክሊንተን የግል የኢሜይል ማደራጃ ኮምፒውተር አጠቃቀም ጉዳይ ምርመራውን እንደገና እንደሚከፍት የኤፍቢአይ ኃላፊ አስታወቁ። የኤፍቢአይ ዲሬክተር ጄምስ ኮሚ ለዩናይትድ ስቴትስ ምክር ቤት መሪዎች በላኩት ደብዳቤ ከምርመራው ተያያዥነት ያላቸው የሚመስሉ ኢሜሎች መገኘታቸውን ተረድቻለሁ ብለው ኢሜሎቹ ምስጢራዊ መረጃዎች የያዙ ይሁኑ አይሁኑ ለማወቅና ከምርመራው አንጻር የሚኖራቸውን ቦታ መርማሪዎቻችን ይፈትሻሉ ብለዋል። ምርመራውን ለማጠናቀቅ ምን ያህል ጊዜ እንደሚወስድ ግን ከወዲሁ መተንበይ እንደማይችሉ የኤፍቢአይ ዲሬክተር ኮሚ አስታውቀዋል። በሌላ ዜና ትናንት ሐሙስ የሪፑብሊካን ፓርቲውን እጩ ፕሬዚደንት ማይክ ፔንስን አሳፍሮ የነበረ አውሮፕላን ኒውዮርክ ላጓርዲያ አውሮፕላን ጣቢያ ሊያርፍ ሲል በነበረው ከባድ ዝናብ ምክንያት ከማረፊያው ተንሸራቷል። ነገር ግን በእጩ ምክትል ፕሬዚደንቱም ሆነ በሌሎቹ ተሳፋሪዎች ላይ የደረሰ ጉዳት የለም። ፔንስ ወዲያውኑ ከአውሮፕላኑ ውጪ ከእሳት አደጋ ተከላካይ ሰራተኞች ጋር ሲጨባበጡ በቴሌቪዥን ታይተዋል።
ደቡብ አፍሪቃና ብሩንዲ ከዓለም አቀፍ ወንጀል ፍርድ ቤት ለመውጣት መወሰናቸውን የሚያስታውቅ ደብዳቤ ዛሬ ለተባበሩት መንግስታት ድርጅት ዋና ጸሐፊ ላኩ። ጋምቢያ እልካለሁ ብላለች። በደቡብ አፍሪቃ የፍትህ ማዕከል የዓለም አቀፍ ፍትህ ጠበቃ የሆኑት አንጀላ ሙዱኩቲ እንዲህ አይነቱ ማስፈራራት አዲስ አይደለም ይላሉ። በየዓመቱ ልክ በዚህ ጊዜ መንግስታት እንወጣለን ይላሉ። ነገር ግን ፈጽሞ ዳር አያደርሱትም ያሉት ጠበቃዋ ባለፈው ዓመት ናሚቢያና ኬንያም በተመሳሳይ በየጊዜው እንዲሁ እንወጣለን ሲሉ እንደነበር ዩጋንዳም ብላ እንደምታውቅ አስታውሰዋል። ነገር ግን አንዳቸውም አልወጡም ነው ያሉት።
የደቡብ ሱዳን የየይ ወንዝ አውራጃ ኮሚሽነርና ሌሎች የአካባቢው ባለስልጣናት በዚህ ሳምንት ለቀድሞ የሀገሪቱ ምክትል ፕሬዚደንት ሪክ ማቻር ታማኝ ወደሆነው የሱዳን ነጻ አውጪ ንቅናቄ አንጃ መክዳታቸውን የክፍለ ሀገሩ ባለስልጣናት ገለጹ። ቢዳሊ ኮስማስ ዎሪ ኮጆ በቅርብ ሳምንታት ወደ ተቃዋሚው ጎራ የከዱ ሁለተኛው ባለስልጣን መሆናቸው ነው። ባለፈው ወር የወረዳዋ ምክትል አስተዳዳሪ አብርሃም ዋኒ ከድተው ወደ ተቃዋሚው አንጃ መግባታቸው ይታወሳል።
አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የሰዓቱን የዓለም ዜና ነው። የሶሪያ ሽምቅ ተዋጊ ቡድኖች በአሌፖ ከተማ ላይ መጠነ ሰፊ ጥቃት ከፍተናል ሲሉ አስታወቁ። የጥቃቱ ዓላማ በተከፋፈለችው ከተማ በመንግስት ኃይሎች የተከበቡትን በምስራቁ ክፍል ያሉትን መንደሮች ለማስለቀቅ መሆኑም ታውቋል። የሶሪያ ሰብአዊ መብቶች ቃኝ አካል ባወጣው መግለጫ በዛሬው ዕለት በምዕራብ አሌፖ አማጽያኑ ባደረሱት የአዳፍኔ ጥቃት 15 ሲቪሎችን ገድለው ሌሎች 100 የሚሆኑ ደግሞ እንዳቆሰሉ ገልጠዋል። ለጊዜው ከዚህ ውጪ ሌላ መረጃ አልተገኘም። ትናንት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ሶሪያ ውስጥ በአንድ ትምህርት ቤት ላይ የደረሰውና የሚበዙትም ልጆች የሆኑ 30 ሰዎች የገደለው የአየር ጥቃት ላይ ምርመራ እንዲከፈት ጠይቀዋል። ከዋና ጸሐፊው ጽህፈት ቤት የወጣው መግለጫ ሆን ተብሎ የተፈጸመ ነው፣ በጦር ወንጀለኝነት መፈረጅም የሚችል ጥቃት ነው ብለዋል። የተባበሩት መንግስታት የትምህርት ልዩ መልእክተኛ የሆኑት የቀድሞ የብሪታንያ ጠቅላይ ሚኒስትር ጎርደን ብራውን በዚህ በአሌፖ ጥቃት ጦር ወንጀል ምርመራ እንዲከፈት አሳስበዋል።
ራሱን የእስልምና መንግስት ነኝ ብሎ የሚጠራው ቡድን አይሲስ ኢራቋ ሞሱል ከተማ የመንግስቱ ኃይሎች ጥቃቱን እያፋፋሙበት ሲመጡ በብዙ 10 ሺዎች የተቆጠሩ ሲቪሎችን ከጥቃት መከላከያ ጋሻ አድርጎ ተጠቅሞባቸዋል ሲል የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ ተናገረ። የድርጅቱ የሰብአዊ መብቶች ቢሮ ቃል አቀባይ ራቪና ሻምዳሳኒ ጄኔቫ ውስጥ በሰጡት ቃል አይሲል የሚከተለው ሞራለ ቢስና የፈሪ ስልት ሲቪሉን ህዝብ አግቶ የተወሰነ ይዞታ ይዞ ለመቆየት እና ጥቃት እንዳያገኘው ለመከላከል ነው ብለዋል። ብዙ 10 ሺህ ሴቶች ወንዶችና ልጆችን እንደ መከላከያ ጋሻ ተጠቅሞባቸዋል ሲሉም አስረድተዋል።
በመጨረሻም የተባበሩት መንግስታት ድርጅት አባል አገሮች ኒውክሌር መሳሪያዎችን የሚያግደውን ውሳኔ በከፍተኛ ድምፅ አሳለፉ። ትናንት ሐሙስ የመንግስታቱ ድርጅት የጦር መሳሪያ ቅነሳና የዓለም አቀፍ ደህንነት ኮሚቴ የኒውክሌር ጦር መሳሪያዎችን ህገ ወጥ የሚያደርገው አዲስ ውል ላይ ድርድር እንዲካሄድ ጥሪ የሚያቀርበውን ውሳኔ ባለ ኒውክሌር መሳሪያዎቹ አገሮች ቢቃወሙትም አሳልፈውታል። ውሉ ኒውክሌር መሳሪያዎችን በአንድ ሌሊት የሚያስወግድ አይሁን እንጂ ጠንካራ የሆነ አዲስ ዓለም አቀፍ የህግ መስፈርት በማስቀመጥ እንዲሁም የመሳሪያዎቹ ባለቤቶች ሆኖ መገኘት ነውር እንዲሆን በማድረግ መንግስታት ፈጥነው የቅነሳ እርምጃ እንዲወስዱ ያደርጋል ሲሉ ኒውክሌር መሳሪያዎችን አስወጋጅ ዓለም አቀፍ ዘመቻ ስራ አስኪያጅ ቢያትሪዝን ፊን አስረድተዋል። መንግስታት ኒውክሌር መሳሪያዎቻቸውን እንዲያጠፉ ለማሳመን እጅግ አስቸጋሪ ቢሆንም ውሳኔው ማለፉ ግን ታሪካዊ ነው ያሉት ኦስትሪያ፣ ብራዚል፣ አየርላንድ፣ ናይጄሪያ፣ ሜክሲኮ እንዲሁም ደቡብ አፍሪካ በትብብር ያቀረቡት አሳሪ ያልሆነው ውሳኔ 123-38 በሆነ የድምፅ ብልጫ ሲያልፍ 16 ሀገሮች ድምፅ አልሰጡም። ዩናይትድ ስቴትስ፣ እስራኤል፣ ፈረንሳይ፣ ሩሲያና ብሪታንያ ውሳኔውን ተቃውመው ድምፅ ሲሰጡ ተአቅቦ ካደረጉት መካከል ደግሞ ቻይናና ህንድ፣ ፓኪስታን ይገኙበታል። የተባበሩት መንግስታት ድርጅት አባል ሀገሮች በመጪው ታህሳስ ወር ጠቅላላ ጉባኤ ሲያደርጉ ውሳኔው ድምፅ ይሰጥበታል ተብሏል። አድማጮች፣ ለሰዓቱ የተያዘው የዓለም ዜና ክፍለ ጊዜ በዚሁ አበቃ።
ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የአርብ ምሽት ስርጭት ነው። አስተናጋጆቻችሁ ቆንጂት ታዬና
አሉላ ከበደ ነን። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ ወደ ዕለቱ አቢር እስከ ማለፋችን በፊት ታዲያ ቆየት ብለው ከሚሰሙት ቅንብሮች አንድ ሁለቱን ለቅምሻ አንበል። መጀመሪያም ለጥያቄው መልስ
ህገ መንግስታዊ መብታችን ቢሆንም በተግባር ግን የተፈቀደ አይነት ነገር ባለመሆኑ ከእንግዲህ ከጉልቤዎቹ ጋር ፊት ለፊት እንላተማለን ማለት ነው። ያ የፈጠረው ነገር ወይም የወለደው ነገር ነው መስዋዕትነቱ የሚመጣው።
አሁን ያለው ያው የሰው የበላይነት ነው ያለው፣ ሰውን ሲገዛ ነው ያለው። ስለዚህ ይህን የሰው የበላይነት በህግ የበላይነት ለመተካት ልጆቻችንም በሰላም እንዲኖሩ ለማድረግ የግድ መስዋዕት መክፈል ያስፈልጋል።
የመጀመሪያው የዞን 9 የኢንተርኔት አምደኛው በፍቃዱ ኃይሉ፣ ሁለተኛው ደግሞ የተቃዋሚው የአረና ትግራይ ፓርቲ አባሉ አብርሃ ደስታ ናቸው። በዚህ ምሽት ለጥያቄዎቻችሁ መልስ ይሰጣሉ።
አሁን ከልሳለንበት የፖለቲካ ቀውስ ለመውጣት ኢህአዴግና መንግስት እኛ ሀገር መቼም አንድ ሆነዋል። መውሰድ ያለበት ትልቁ እርምጃ የሚመስለኝ የእርስ በርስ መተማመንን ሊፈጥር የሚችል ጅማሬ ነው ማሳየት ያለበት። እሷን የሚያሳይ መተማመንን ሊፈጥር የሚችል እርምጃ እስካልተወሰደ ድረስ 1 ሚሊዮን ጉባኤ ከፌዴራል እስከ ቀበሌ ቢካሄድ ምንም የሚመጣ ለውጥ የለም።
መንግስት እኮ አገልጋይ ነው። እኔም አነበውንም አላነበውንም የሚያርጥልኝ አካል አይደለም። መንግስት እዛ የተቀመጠው እንደው ሌላውን ትተን ሀገሪቱ ውስጥ ባለው በህገ መንግስቱ በሌሎች ህጎች እንኳን ባለው የተቀመጠበት ተርማል።
የቀደመው መስፍን ነጋሽ፣ እርሱን ተከትሎ የሰማችሁት ደግሞ አርጋዋ ሽኔ ነው። በኢትዮጵያ ለበርካታ ዓመታት በጋዜጠኝነት ሙያ ያገለገሉ ናቸው። የአስቸኳይ ጊዜ አዋጁና አንድምታው፣ የኢትዮጵያ መገናኛ ብዙሀን ምህዳር፣ ድህረ አዋጅ ገጾች ለመዳሰስ የታለመ የጋዜጠኞች ውይይት ነው በትላንትናው ምሽት ያስተዋወቅ ነው። ይህ ፕሮግራም ሁለተኛው አጋማሽ ክፍለ ጊዜ ይጠብቃቸዋል።
አሁን ወደ ምሽቱ አብይ ርዕስ እንሻገራለን። በኢትዮጵያ የምርጫ ስርዓት ማሻሻል ብቻውን የተሻለ የፓርቲዎች ውክልና ሊያመጣ እንደማይችል የፓን አፍሪካን ፓርላማ የክብር ምክትል ፕሬዝደንትና የኢትዮጵያ ፓርላማ የቀድሞ አባል ዶክተር አሸብር ወልደ ጊዮርጊስ ተናግረዋል። ዶክተር አሸብር ለአሜሪካ ድምጽ ሲናገሩ በሕግ ያልተጻፉ ፖለቲካዊና አስተዳደራዊ ውሳኔዎች እንደ አማራጭ ሊወሰዱ እንደሚችሉ ጠቁመዋል። መንግስት የአስቸኳይ ጊዜ አዋጁን ከማስፈጸሙ ጎን ለጎን የህዝብን ጥያቄዎች ለመመለስና ዘላቂ መፍትሄ ለማምጣት መስራት እንዳለበትም ተናግረዋል። የአራት ቀናት ስብሰባውን ትናንት ያጠናቀቀው የኢህአዴግ ስራ አስፈጻሚ ኮሚቴ በበኩሉ ህጋዊና ፍትሐዊ ያላቸውን ጥያቄዎች በአጥጋቢ ሁኔታ ለመመለስ እንደሚሰራ አስታውቋል። እስክንድር ፍሬው ከአዲስ አበባ ተከታዩን ልኳል።
የኢትዮጵያ መንግስት ካቀዳቸው የለውጥ እርምጃዎች አንዱ የምርጫ ስርዓቱን ማሻሻል ነው። ፕሬዝዳንት ዶክተር ሙላቱ ተሾመ ለሁለቱ ምክር ቤቶች ባደረጉት የመክፈቻ ንግግር ይህንኑ ጠቁመዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝም ከጀርመኗ ቻንስለር አንገላ መርከል ጋር ሰጥተውት በነበረው መግለጫ ተመሳሳይ ሀሳብ አንጸባርቀዋል። እናም የአብላጫ ድምፅ የሚባለው የኢትዮጵያ የምርጫ ስርዓት ተመጣጣኝ ውክልና ወደሚባለው እንደሚቀየር ፓርቲዎችና የዚህ እርምጃ ደጋፊዎች ተስፋ አድርገዋል። አሁን ባለው የአብላጫ ድምፅ የምርጫ ስርዓት መሰረት ወደ ፓርላማ የሚገቡት ከ547 የአገሪቱ የምርጫ ክልሎች አንደኛ እየሆኑ ያጠናቀቁ 547 ሰዎች ብቻ ናቸው። ተመጣጣኝ የውክልና ስርዓት የሚባለው አሰራር ግን የተለያዩ ፓርቲዎች ባላቸው የመራጭ ህዝብ ቁጥር መሰረት የሚሰላ የፓርላማ ወንበር እንዲያገኙ እንደሚያደርግ ባለሙያዎች ይናገራሉ። ለአምስት ዓመታት የኢትዮጵያ ፓርላማ አባል ሆኖ ያገለገሉት የፓን አፍሪካ ፓርላማ የክብር ምክትል ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ እንደዚህ አይነት ለውጥ የሚመጣ ከሆነ በጎ ጅምር መሆኑን ይናገራሉ። እርሳቸው እንዳሉት ተመጣጣኝ የውክልና ስርዓት የተለያዩ ፓርቲዎችን ወደ ፓርላማ የመግባት እድል ያሰፋዋል። ይሄም ሆኖ ግን ዶክተር አሸብር እንዳሉት ሌሎች አማራጮችም ከዚህ ጎን ለጎን ሊታዩ ይችላሉ።
በተፈለገው ደረጃ ላይገቡ ይችላሉ። ምናልባት ሌላም ደግሞ ተጨማሪ አማራጭ ህግ ላይ ያልተጻፈ ወይም ሊጻፍ የማይችል አስተዳደራዊ የሆነ ፖለቲካዊ የሆነ ውሳኔም ሊኖር ይችላል። አንዳንድ ሀገሮች ላይ እንደምናየው የገዢው ፓርቲ ሁኔታውን ያይና አብሶሉት ማጆሪቲ ከያዘ በኋላ
አብላጫውን ድምጽ ከያዘ በኋላ
ሌላው ለምን ለተቃዋሚዎች ለኢንዲፔንደንስ አለቅም ብሎ የሚሄድበትም መንገድ አለ። እንደዚህ አይነቱ ነገርም እንደ አማራጭ ሊወሰድ ይችላሉ።
ዶክተር አሸብር እንደሚሉት ተመጣጣኝ የውክልና ስርዓት መዘርጋት ብቻውን የተለያዩ ፓርቲዎች ወደ ፓርላማ መግባት ስለመቻላቸው ዋስትና ላይሆን ይችላል። ይህንን ደግሞ ከአንዳንድ ሀገራት ተሞክሮዎች መረዳት እንደሚቻል ይናገራሉ። በኢትዮጵያ የምርጫ ስርዓት ላይ ይደረጋል የተባለው ማሻሻያ እንደዚህ የተለያዩ ወገኖችን አስተያየት ቢጋብዝም መንግስት ዘርዘር ያለ መግለጫ አልሰጠበትም። ሰሞኑን ለውጭ ሀገር ጋዜጠኞች በሰጡት መግለጫ ላይ ስለሚተበቀው ለውጥ የጠየቋቸው የመንግስት ኮሙኒኬሽን ጉዳዮች ጽፈት ቤት ኃላፊ ሚኒስትር ጌታቸው ረዳ አሁን ዝርዝሩን ማወቅ እንደማይቻል ነው የጠቆሙት።
The practice in many countries is that you could use a combination of proportional representation and first possible.
በበርካታ ሀገራት ያለው ልምድ ምንድነው? ተመጣጣኝ የውክልና ስርዓትና ያብላጫ ድምጽ ስርዓት ድብልቅ የሆነ ስርዓት መጠቀም ይቻላል። በርካታ ያደጉ ዲሞክራሲዎች የሚጠቀሙት ያብላጫ ድምጽ የምርጫ ስርዓት ነው። ወካይ የሆነ ፓርላማ የላቸውም በሚል አንወቅሳቸውም። ዋናው ነገር ልናሳካው የምናስበው ዓላማ ምንድነው የሚለው ነው። ስለዚህ በኢትዮጵያ የሚተገበሩት የነዚህ አማራጮች ድብልቅ ሊሆን ይችላል። ነገር ግን ቀጣዩ ነገር ምን እንደሆነ አሁን ዝርዝሩን መናገር አንችልም። ቀጣዩ ምንም ይሁን ምን ግን በፓርላማው በጣም የተሻለ የሰዎች ውክልና እንዲኖር ማስቻል አለበት።
የኢትዮጵያ መንግስት የምርጫ ስርዓቱን ማሻሻልን ጨምሮ የተለያዩ ለውጦችን ይፋ ያደረገ ያለው በአንዳንድ ያገሪቱ አካባቢዎች ለወራት የተካሄደውን የተቃውሞ እንቅስቃሴ ተከትሎ ነው። እነዚህ የመፍትሄ እርምጃዎች ደግሞ ተጠናክረው መቀጠል እንዳለባቸው የቀድሞ የፓርላማ አባል ዶክተር አሸብር ወልደ ጊዮርጊስ ይናገራሉ።
እንግዲህ መንግስት በሁሉም አቅጣጫ መፍትሄዎችን ወደ ማፈላለጉ እየገባ ያለ ይመስለኛል። አሁን ይህ አስቸኳይ ጊዜ አዋጁ ጊዜያዊ መፍትሄ ሰጥቷል። ጊዜያዊ መፍትሄ ከሰጠ ዘላቂ መፍትሄውን ደግሞ አስቸኳይ ጊዜ አዋጁም እዚያው የስራው አካል ማድረግ ያለበት ነው የሚመስለኝ። ፖለቲካዊ መፍትሄ የግድ ያስፈልገዋል። ይህ ፖለቲካዊ መፍትሄ የተነሱትን ችግሮች በዳሰሰ መልኩ በጣም ጥናት ላይ ተመስርቶ ሰፊ ዝግጅት ተደርጎበት መፍትሄን ማግኘት የግድ ይላል። በአብዛኛው ወጣቶች ናቸው የዚህ የለውጡ አካል የነበሩት። ወጣቶች ደግሞ በአንድ በኩል የስርዓቱ ተጠቃሚዎች ሆነው በሌላ በኩል ደግሞ ስርዓቱ ተጠቃሚ ያላረጋቸው ተጠቃሚ የሆኑት እንዴት ነው? ትምህርት በመማራቸው፣ ከፍተኛ ትምህርት እውቀት በማግኘታቸው ያ ተጠቃሚ አድርጓቸዋል። ከወጡ በኋላ ደግሞ ስራ ያለማግኘታቸው፣ ስራ መፍጠር ያለመቻላቸው ተጎጂ አድርጓቸዋል። በተለይ ደግሞ የብድር አሰጣጡ የመንግስት የብድር አሰጣጥ በተለያየ ጊዜ እኔ ፓርላማም ውስጥ እያለሁ ተቃውሞ ነበረኝ። ይሄ ቆጥቦ መበደር የሚለው ለብዙ ወጣቶች ተጠቃሚ እያደረጋቸው አልነበረም። ለምን
ቆጥቦ መበደር ሲሉ ግልጽ ለማድረግ ለአድማጮች፣
ቆጥቦ መበደር ሲባል ማንኛውም ወጣት በአነስተኛና ጥቃቅን ኢንተርፕራይዞች ገብቶ በሚደራጅበት ሰዓት ከመንግስት ብድር የሚወስድ ከሆነ እንደ ኮንዲሽን የተቀመጠው መጀመሪያ ራሱ የራሱን ገንዘብ መቆጠብ አለበት የሚል ፖሊሲ ነበረው። ያ ደግሞ እኔ ምክር ቤትም የተናገርኩት እንደምና ይሄ በአብዛኛው በተለይ የገጠር ወጣቶችን ተጠቃሚ እያደረገ አይደለም። ለምን? እነኚህ ወጣቶች ከየት አመጣው ነው ቀድሞ የሚቆጥቡት?
እናም መንግስት ያስቸኳይ ጊዜ አዋጁን ከማስፈጸም በተጨማሪ የህዝቡን ጥያቄዎች ለመመለስና ዘላቂ መፍትሄ ለማምጣት መስራት እንዳለበት ዶክተር አሸብር ያምናሉ።
እሳት ማጥፋቱ ተገቢ ነው። እሳቱን ምን አመጣው ብሎም መስራት የግድ ይላል። በየክልሉ ያለው ችግር፣ በየክልሉ ያለው የመልካም አስተዳደር የዲሞክራሲ ችግሮችን በሙሉ የስራው አካል ማድረግ አለበት አመራሩ። አሁን በህገ መንግስታችን መሰረት ይህ አስቸኳይ አዋጅ ጊዜ አባል በእያንዳንዱ ክልል ላይ ያለውንም ችግር ለመቅረፍ መፍትሄ ልሰጥ ስለምችል እኔ ጥሩ አጋጣሚ መልካም አጋጣሚ ስለሆነ መልካም አጋጣሚውን ደግሞ ለዘላቂ የሆነ መፍትሄ ማግኛና ማስገኛ መስራት አለበት የሚል እምነት አለኝ።
ከጥቅምት 14 ቀን እስከ ትናንት ጥቅምት 17 ቀን ስብሰባ ያካሄደው የገዢው ፓርቲ ኢህአዴግ ስራ አስፈጻሚ ኮሚቴ የህብረተሰቡን በተለይም የወጣቱን ጥያቄዎች ለመመለስ እንደሚሰራ አስታውቋል። በአገሪቱ ከመጣው ለውጥ በበቂ ሁኔታ ያልተጠቀሙ የህብረተሰብ ክፍሎች በተለይም የወጣቱ የህብረተሰብ ክፍል እንዳለ ኢህአዴግ በመግለጫው አመልክቷል። የኢህአዴግ ስራ አስፈጻሚ ኮሚቴ አክሎ እንደጠቆመው የነዚህ የህብረተሰብ ክፍሎች ጥያቄ ከፖለቲካዊ ከማህበራዊና ኢኮኖሚያዊ ተሳትፎና ተጠቃሚነት ጋር የተያያዘ ነው። እናም እነዚህ የህብረተሰብ ክፍሎች ይሄው ጉድለት እንዲስተካከልላቸው የሚሹና የሚጠይቁ መሆናቸውን ያመለከተው እነዚህን ህዝባዊና ፍትሃዊ ጥያቄዎች በአጥጋቢ ሁኔታ ለመመለስ መስራት እንዳለበት ከስምምነት ላይ መድረሱንም ኢህአዴግ አስረድቷል። የኢህአዴግ ስራ አስፈጻሚ ኮሚቴ በዚሁ መግለጫ እንዳብራራው ራስን የማጥራት እንቅስቃሴዎች ይቀጥላሉ፣ የሰው ኃይል መደባ ማስተካከያም ይደረጋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በወቅታዊ ርዕሰ ጉዳዮች ላይ ያተኮሩ ዘገባዎች አሉን፣ እንደደረሱ እናቀርባለን። አሁን ወደ ተከታዩ ርዕስ እናልፋለን። ከአስር ቀናት በኋላ የዲቪ ሎተሪ ማመልከቻዎች የሚቀበሉበት ወይም የሚገቡበት የመጨረሻው ቀን እንደሚሆን የአዲስ አበባው የዩናይትድ ስቴትስ ኤምባሲ አስታወቀ። አመልካቾች ቢያንስ የከፍተኛ ሁለተኛ ደረጃ ትምህርታቸውን ያጠናቀቁ እንዲሆኑ የኤምባሲው ቆንስላ ምክትል ኃላፊ ማይክል ላኪያክ አስታውሰዋል። አመልካቾች ከአጭበርባሪዎች ራሳቸውን እንዲጠብቁም ኃላፊው አሳስበዋል። መለስካቸው አምሃ ተከታዩን ልኳል።
የዩናይትድ ስቴትስ መንግስት ከዓለም የተለያዩ ሀገሮች ዜጎች ዳይቨርሲቲ ቪዛ ወይንም በአጭር አጠራሩ የዲቪ ሎተሪን በመጠቀም ወደ ግዛቱ እንዲፈልሱ ማድረግ ከጀመረ ዓመታት ተቆጥረዋል። በአውሮፓውያን ዘመን አቆጣጠር በ2018 ይህን እድል በመጠቀም ወደ ዩናይትድ ስቴትስ ለመግባት የሚፈልጉ ሰዎች የተለመደውን አይነት የዲቪ ሎተሪ ማመልከቻ ማስገባት ከጀመሩ ጥቂት ሳምንታት አልፈዋል። ማመልከቻ የማስገቢያ ጊዜው የሚያበቃው በአውሮፓውያን ዘመን አቆጣጠር ኖቬምበር 7 ቀን 2016 ሲሆን በኢትዮጵያ ዘመን አቆጣጠር ደግሞ ጥቅምት 28 ቀን 2009 ዓ.ም እንደሚሆን ዛሬ በጉዳዩ ላይ ለቪኦኤ ቃለ ምልልስ የሰጡት በኢትዮጵያ የዩናይትድ ስቴትስ ኤምባሲ ምክትል ቆንስል ማይክል ላሲክ ገልጸዋል። አመልካቾች የሚያሟሏቸው መመዘኛዎች እንዳሉም በዝርዝር አስረድተዋል።
So they're qualified one of two ways, either educationally or through work experience.
እናም ከሁለት አንዱን ማሟላት አለባቸው። በትምህርት ደረጃቸው ወይም በሥራ ልምዳቸው መስፈርቱን ማሟላት ይኖርባቸዋል። በትምህርት ደረጃቸው ቢያንስ የሁለተኛ ደረጃ ትምህርታቸውን ያጠናቀቁ መሆናቸውን እንጠብቃለን። የ10 ሲደመር 3 ትምህርት ሥርዓት ከሁለተኛ ደረጃ ትምህርት ጋር አይመጥንም፣ ቢሆንም ይህን አንቀበልም። የኮሌጅ ወይም ዩኒቨርሲቲ ምሩቃን ከሆኑ በጣም ጥሩ ነው፣ ግን በዝቅተኛ ደረጃ ማሟላት የሚገባቸው የሁለተኛ ደረጃ ትምህርታቸውን ማጠናቀቅ ነው። የትምህርት መመዘኛውን የማያሟሉ ከሆነ ይህን በሥራ ልምድ ሊያካክሱት ይችላሉ። ለዚህም ባለፉት 5 ዓመታት ውስጥ ተከታታይ የሁለት ዓመት የሥራ ልምድ ማስረጃ መያዝ ይኖርባቸዋል።
ማይክል ላሲክ ጨምረው እንዳስጠነቀቁት በዚህ የዲቪ ዕድል ለማግኘት በሚደረገው ሂደት አያሌ ሰዎች ሊጨበረበሩ ይችላሉ። ሰዎች የዲቪ ዕድል እንደደረሳቸው አንዳንድ አካላት እንደነገሯቸው መረጃ ይደርሰናል ይላሉ ላሲክ። ሰዎችን ልናስጠነቅቃቸው እንፈልጋለን። ለዚህ ዕድል በምታመለከቱበት ጊዜ ብቸኛ የሆነ ቁጥር ይሰጣችኋል። ያን ቁጥር በጥንቃቄ መያዝ አለባችሁ። ከሜይ 20 ቀን 2016 ወይንም ከግንቦት 13 ቀን 2009 ዓ.ም ጀምሮ ያንን ቁጥር ይዛችሁ የዕድላችሁን ሁኔታ ማየት ትችላላችሁ ያሉት ማይክል ላሲክ የዩኤስ መንግሥት ለዚህ ክትትል ምንም አይነት ክፍያ እንደማያስከፍል ያብራራሉ።
የዩናይትድ ስቴትስ መንግሥት እነዚህን ሁኔቶች ለማጣራት ክፍያ አይጠይቅም። ስለሆነም ለዲቪ ዕድል ለመወዳደር ብቃት ያላቸው መሆናቸውን ለማረጋገጥ ክፍያ የሚጠይቅ ኢሜይል ወይም ደብዳቤ ከደረሳቸው ጥያቄው የመጣው ከአጭበርባሪዎች ለመሆኑ ብዙ የሚያጠራጥር አይደለም። ለዚህ የዲቪ ማመልከቻ ሂደት አንዳችም ክፍያ አይጠየቅም። እናም ሰው ክፍያ እንደሌለው እንዲያውቅ እንፈልጋለን። ገንዘብ እንዲከፍሉ የሚያታልሏቸው ሰዎች እንዳሉም እንዲያውቁ እንፈልጋለን።
የዩናይትድ ስቴትስ መንግሥት ከተወሰኑ አገሮች በስተቀር በዓለም ላሉ አገሮች ሁሉ 50,000 የቪዛ ዕድሎችን በየዓመቱ ያዘጋጃል። ለአንድ አገር የሚደርሰው ከዚህ መካከል ከ7% አይበልጥም። ልጆቻቸውንና ሌሎች ዘመዶቻቸውን ጨምሮ በመቶ ሺዎች የሚቆጠሩ ኢትዮጵያውያን በየዓመቱ ለዲቪ ሎተሪ እንደሚያመለክቱ ያስታወሱት ላሲክ ዘንድሮ ከ2-3 ሺህ ኢትዮጵያውያን ወደ ዩኤስ አሜሪካ ይገባሉ ተብሎ እንደሚጠበቅም ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በዩናይትድ ስቴትስ ፕሬዝደንታዊ ምርጫ ላይ ወደሚያተኩር ዘገባ እናልፋለን። የስልጣን ጊዜያቸውን አጠናቀው የሚሰናበቱት ፕሬዝደንቱ ባራክ ኦባማ እና ባለቤታቸው ሚሼል ለዲሞክራቲክ ፓርቲው ጩዋ ሂለሪ ክሊንተን የምርጫ ቅስቀሳ እያደረጉ ናቸው። ትናንት ሐሙስ ሚሼል ኦባማ ሁለቱ እጩ ተወዳዳሪዎች እጅግ በተቀራረበ ልዩነት በሚፎካከሩበት በሰሜን ካሮላይና ከዲሞክራቷ እጩ ጋር ሆነው ቅስቀሳ ላይ ነበሩ። ዶናልድ ትራምፕ እመረጣለሁ ብለው ተስፋ በሚያደርጉበትና ገና ከየትኛውም ወገን ባልሆነው ክፍለ ግዛትን ነበር የምርጫ ዘመቻቸውን ያካሄዱት። የዝላቲካ ሆክን ዘገባ አዲሱ አበበ ያቀርባል።
የምረጡኝ ዘመቻው ወደ ፍጻሜ እየተቃረበ በመጣበት በአሁኑ ወቅት ሂለሪ ክሊንተን እየመሩ ቢሆንም በርካታ የሕዝብ አስተያየት መስጫ ሰንጠረዦች እንደሚያሳዩት ዶናልድ ትራምፕን ጉልህ በሆነ ልዩነት አልቀደሟቸውም። ይህም ውጤቱ ገና አለየለትምና ሁለቱም ብርቱ ፉክክር ይጠብቃቸዋል ማለት ነው። ይህን መልእክት ነው ሚሼል ኦባማ ትናንት ሐሙስ ሰሜን ካሮላይና ላይ ያስተላለፉት።
ድምጻችንን እንሰጣለን፣ ቶሎ ብለን ነው የምንመርጠው።
ዶናልድ ትራምፕ ምርጫው ተጭበርብሯል የሚሉት ህዝቡ ወጥቶ ድምፅ እንዳይሰጥ ለማዳከም ነው ያሉት ሚስስ ኦባማ፣ ድምፅ አለመስጠት ማለት ሂለሪ ምንም እንኳ ብቁ ተወዳዳሪ መሆናቸው ቢታወቅም የማሸነፍ ዕድላቸውን ማጥበብ ይሆናል ብለዋል።
She has more experience and exposure to the presidency than any candidate in our lifetime. Yes, more than Barack, more than Bill.
ለፕሬዝደንትነት የሚያበቃቸው በዘመናችን ከማንም ያላነሰ በቂ ተሞክሮ ያካበቱ እጩ ናቸው። እውነቴን ነው የምላችሁ፣ ከባራክም ከቢል ክሊንተንም የበለጠ ሴት ናቸው። ግን ገና በመጀመሪያው ቀን ጠቅላይ አዛዥ ለመሆን ብቃት ያላቸው ሴት።
ሚስስ ክሊንተን በበኩላቸው ባደረጉት ንግግር ኢኮኖሚው፣ የኢሚግሬሽን ህጉ፣ የጋብቻ እኩልነት መብት፣ የአካባቢ አየር ንብረትና ትምህርት እነዚህ ሁሉ ወሳኝ ናቸውና የሰሜን ካሮላይና ህዝብ ድምጽ የመስጠት መብቱን እንዲጠቀም ጥሪ አቀርበዋል።
Affordable college education is at stake. And not only that, relief from student debt that you all
በአቅም መጠን የከፍተኛ ትምህርት ክፍያ መስጠትን የተመለከተውን እጣ ፈንታ የሚለይ ነው። ያ ብቻም አይደለም፣ አሁንም ባለ እዳ የሆናችሁበት የትምህርት ቤት ክፍያም እጣ ፈንታውን የሚለይ ነው። ስለዚህ ማንም ሰው ኮሌጅ መግባትና መመረቅ አለበት ብላችሁ ካመናችሁ በምርጫው በመሳተፍ ድምጻችሁን መስጠት ይኖርባችኋል።
የህዝብ አስተያየት መስጫ ሰንጠረዦች በሂለሪ የተቀደሙ መሆናቸውን ስለማሳየታቸው መጥቀስ ያልፈለጉት ዶናልድ ትራምፕም በኦሃዮው የምረጡኝ ዘመቻቸው ህዝቡ እንዲወጣና ድምፅ እንዲሰጥ ማበረታታታቸው አልቀረም። ሬሚንግተን የተባለው የምርምር ተቋም አዲስ ባወጣው የትንበያ ድምፅ ኦሃዮ ውስጥ ሚስተር ትራምፕ ሂለሪን በአራት ነጥብ እየመሩ መሆናቸውን እንዳስታወቀ ገልጠዋል። የሚስስ ክሊንተንን የሥራ ልምድና የፖለቲካ ተሞክሮ ያጣጣሉት ሚስተር ትራምፕ እንደ አውሮፓ አቆጣጠር በ1990ዎቹ ዓመታት ናፍታ ማለትም የሰሜን አሜሪካ ነጻ የንግድ ስምምነት በቀድሞ ፕሬዚዳንት ቢል ክሊንተን መፈረሙንም ነቅፈዋል።
Let's just imagine what they'll do given the chance to once again control.
አሁን ደግሞ እንደገና ዋይት ሃውስ ሲገቡ ምን ሊሰሩ እንደሚችሉ መገመት ትችላላችሁ። እውነቴን እላችኋለሁ፣ ያለፈው ይበቃናል። በሐቅ እንናገር ከተባለም በክሊንተኖች በቂ ችግር ደርሶብናል።
በቢል ክሊንተን ዘመነ ስልጣን ወደ ሜክሲኮ የተወሰዱትን የሥራ ዕድሎች መልሰን እናመጣቸዋለን በማለት ዶናልድ ትራምፕ ቶሌዶ ኦሃዮ ውስጥ ለተሰበሰበው ሕዝብ ቃላቸውን ሰጥተዋል።
አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ30 መሆኑን ያመለክታል። አስተናጋጆቻችሁ አሉላ ከበድና
ቆንጂት ታዬ ነን። ሁለተኛውን አጋማሽ የስርጭታችንን የጀመርን ነው። ለዚህ ክፍል ቀዳሚው ወደ ሆነው ዝግጅት ይሆናል አሁን የምንወስዳችሁ። ለጥያቄው መልስ ነው። አዘጋጅዮና አቅራቢ ትዝታ በላቸው።
የዛሬው የጥያቄው መልስ ዝግጅት ሁለት እንግዶችን ጋብዘዋል። እንደወትረው ሁሉ በኢትዮጵያ ወቅታዊ ሁኔታ፣ በአስቸኳይ ጊዜ አዋጁ፣ በፖለቲካው ምህዳርና ሌሎችም ተዛማጅ ጉዳዮች ላይ ከእናንተ ከአድማጮች ለደረሱ ጥያቄዎች ነው መልስ የሚሰጡት። በኢትዮጵያ የዕለት ተዕለት ሕይወት ውስጥ ንቁ ተሳትፎ ያላቸው ወጣቶች ናቸው ትለናለች ትዝታ በላቸው። የፕሮግራሙ አዘጋጅ እንግዶቹ ራሳቸውን ያስተዋውቁና በዛሬም የመጀመሪያ ክፍል ለቅምሻ ያህል የሚቀርብ ነው። ጥያቄዎቻችሁና መልሶቻችሁን እንመለከታለን።
ለመንደርደሪያ ህልን ማንነታችሁን ላስተዋውቅ ለአድማጮቻችን። መጀመሪያ በፈቃዱ ኃይሉ ከዞን 9 ጦማሪያን መስራች አንዱና ገጣሚም ደራሲም ነህ። Children of Their Parents የሚል ርዕስ ያለው ልብወለድ መጽሐፍም ደርሰሃል። በዚህም ለአፍሪካ ሊትሬቸር ወይም የስነ ጽሑፍ ሽልማት አሸናፊነት በቅተሃል። በኋላም እንግዲህ እንደሚታወቀው እንደ አውሮፓ አቆጣጠር በሚያዝያ ወር 2014 ዓ.ም በጸረ ሽብር ህግ ከሌሎች ባልደረቦች ጋር ተከሰህ ታስረሃል። ግንቦት 7ም ጋር በመተባበር ነበር የተወነጀላችሁት። የሆነ ሆኖ የዛሬ አመት ገደማ $20,000 ዋስ በመክፈል ተለቀሃል። አሁንም ቢሆን ክሱ እልባት አላገኘም አይደለም በፈቃዱ?
ልክ ነው።
እሺ፣ እንደው ለማስተዋወቅ ያህል ነው። አብርሃ ደስታ፣ በጣም ነው የማመሰግንህ። የተቃዋሚው አረና ትግራይ ስራ አስፈጻሚ ኮሚቴ አባል ነህ። በኢትዮጵያ መንግስት የሚፈጸም ጭቆናን አጥብቀህ በመቃወም የምትታወቅ የቀድሞ የመቀሌ ዩኒቨርሲቲ የፍልስፍና ትምህርት መምህር ነበርክ። ጮክ ብለህ ግፍን በመቃወምም ከሌሎች የተቃዋሚ ፓርቲ አባላት ሀብታሙ አያሌው፣ የሺዋስ አሰፋ፣ ዳንኤል ሽበሺ ጋር ድፍን 2 ዓመት የታሰርክ ነበርክ። ተም እንዲሁ ከግንቦት 7 ሊቀመንበር አቶ አንዳርጋቸው ጽጌ በኢትዮጵያ ጸጥታ ኃይሎች ከየመን መጠለፍ ጋር የተገጣጠመ ነበር የእናንተ ስርዓት። አሁን አንተ ተፈተሃል። አሁንም ቢሆን የእናንተም ፍርድ እልባት አላገኘም አይደለም እንዴ?
ልክ ነው።
እና እንግዲህ ሁለታችሁም ገና ወጣቶች ናችሁ፣ ግን በዚህ በወጣት እድሜያችሁ እንደ ቀድሞ የኢትዮጵያ ወጣቶች እንደ አውሮፓ አቆጣጠር በ60ዎቹ ውስጥ እንደነበሩት ለፍትህና ለእኩልነት ለዚህ ሳትሉ የምትታገሉ ናችሁ። በዚህ አጋጣሚ ነው የጠራኋችሁና እንድትቀርቡ የፈለግኩት። እንደው መጀመሪያ ወደ አድማጮቻችን ጥያቄ ከማለፋችን በፊት የራሳችሁን አመለካከት ብትገልጹልኝ። እንዲህ አይነቱን መስዋዕትነት ለመክፈል ለምን አስፈለገ በፈቃዱ?
እንግዲህ መስዋዕትነቱ የመጣው ራሱ በዕጣ ፈንታ ይመስለኛል። እዚህ ሀገር የተፈጠር ነው ወይም ተወልደን የተገኘ ነው አጋጣሚ እንደሆነ ሁላ ማለት ነው። ወደ ወጥመዱ ዘለን አይደለም የገባ ነው። ነገር ግን ያለው ነባራዊ ሁኔታ አለ፣ የፖለቲካው ሁኔታ እና እኛ ደግሞ እዚህ ነው የምንኖረው። የራሳችንንም ዕጣ ፈንታ ሼፕ በማድረግ ሂደት ውስጥ መሳተፍ እንፈልጋለን። ያ ህገ መንግስታዊ መብታችን ቢሆንም በተግባር ግን የተፈቀደ አይነት ነገር ባለመሆኑ ከእንግዲህ ከጉልቤዎቹ ጋር ፊት ለፊት እንላተማለን ማለት ነው። ያ የፈጠረው ነገር ወይም የወለደው ነገር ነው መስዋዕትነቱ የሚመጣው።
እሺ፣ አመሰግናለሁ። አብርሃ ደስታ፣
መስዋዕት መክፈል ያስፈለገው የሰው ልጅ የተፈጠረው ለነጻነት ነው፣ በነጻነት መኖር አለበት። ስለዚህ አሁን ያለው ስርዓት ደግሞ ጭቆና አለ። ጭቆናውን ማስወገድ አለበት ነጻ ለመሆን፣ ሀሳባችንን ለመግለጽ፣ በሰላም ለመኖር። ስለዚህ አሁን ያለው ያው የሰው የበላይነት ነው ያለው፣ ሰው ሰውን ሲገዛ ነው ያለው። ስለዚህ ይህን የሰው የበላይነት በህግ የበላይነት ለመተካት ልጆቻችንም ወላጆቻችንም በሰላም እንዲኖሩ ለማድረግ የግድ መስዋዕት መክፈል ያስፈልጋል። ስለዚህ ለራሳችን ስንል ለነጻነታችን ስንል ነው መስዋዕት እየከፈልን ያለ ነው።
በጣም አመሰግናለሁ። በጣም ብዙ ጊዜ ሳልወስድ ወደ አድማጮች ጥያቄ ልለፍ። የመጀመሪያው ጥያቄ የምወስደው ወቅታዊ ሁኔታ ስለሆነ አቶ ዳኛቸው ተፈሪ ከካናዳ በኢሜይል በላኩልን ነው። ምን ይላሉ አቶ ዳኛቸው? እንደሚታወቀው በመላው ኢትዮጵያ የአስቸኳይ ጊዜ አዋጅ ታውጆ ህዝቡ በገፍ እየተያዘ ወደ እስር ቤት እየታጎረ እንደሆነ እየሰማን ነው። እናም የአስቸኳይ ጊዜ አዋጁ የትግራይ ክልልን ያካትታል አያካትትም? ካላካተተስ ለምን ይመስሎታል? ካካተተስ የታሰረ ሰው ተቃዋሚ አለ ወይ? በአዋጁ ምክንያት በክልሉ ታሰረ የሚባል ዜና ሰምቼ ስለማላውቅ ነው ይላሉ። እስቲ ይሄን መልሱልኝና ወደ ቀጣዮቹ ጥያቄዎች እንሂድ። አብርሃ፣
ያው የአስቸኳይ ጊዜ አዋጁ አጠቃላይ በሀገሪቷ ሙሉ ነው። ስለዚህ ትግራይም ያጠቃልላል። ነገር ግን ስፔሲፊክ የሆኑ ነገሮች አሁን አመፅ ያለባቸው ቦታዎች፣ ከፍተኛ የህዝብ ተቃውሞ የሚነሳባቸው ቦታዎች ላይ ትንሽ ጠንከር ይላል እንጂ በትግራይ በተለያዩ አካባቢዎች ድንገተኛ ፍተሻ ይደረጋል፣ ሰው ይታሰራል። ለምሳሌ የኛ አባል አቶ ዘካሪያስ ታስረዋል። ስለዚህ ብዙ ሰዎች የታሰሩ አሉ። ነገር ግን በትግራይ አካባቢ ተቃውሞ ይህን ያህል አመፅ ስለሌለ የኦሮሚያን ያህል የአማራ ክልልን ያህል ትኩረት አልተሰጠውም።
በፍቃዱ እዚህ ላይ መታከለው አለ እንዴ?
አዋጁ በተደነገገው መሰረት ትግራይንም እንደሚያካልል ነው የማውቀው። ይሄ ያስቸኳይ ጊዜ አዋጁ ግን ዝርዝሩ ላይ አብርሃ ከተናገረው ውጭ መጨመር የለኝም።
አድማጮች በድምጻቸው ደግሞ ካስቀመጡልን አንዱን ጥያቄ ላሰማችሁ።
ሰላም የቮይስ ኦፍ አሜሪካ አዳሚዎች እንደምን አላችሁ? የኔ ጥያቄ አሁን ለአቶ አብርሃም ደስታ። አቶ አብርሃም ደስታ ለኢትዮጵያዊነትህ ምንም ጥርጥር የሌለው ያስመሰከርክና ወደፊትም የምትቀጥልበት ጀግና መሆንን እናውቃለን። ሆኖም ግን አሁን ወያኔ ያለውን ችግር እኔ መዘርዘር አያስፈልገኝም፣ የታወቀ ነው። አጣብቂኝ ውስጥ ገብቶ ገደላ አፋፍ ላይ ቆሞ ሊወድቅ እየተንገዳገደ ነው። በሌላ በኩል ደግሞ የትግራይን ህዝብ ስም በመጠቀም ብዙ ነገር ዘርፏል፣ ብዙ ሰው ነፍስ ጠፍቷል፣ ብዙ ሰው ታስሯል። እና በአሁኑ ሰዓት በዚህ አጣብቂኝ ጊዜ እያለ እሱ አሁን የማምለጫውን ጊዜ ባይሳካለት የማምለጫውን ሁኔታ እያሰበ ነው እና ወደ ውጭ ሀገር ብዙም ገንዘብ ሰአካ ውጡ ስለነበረ ወደዚያ ጥሎት ሊሄድ ነው። በተለይ የትግራይን ህዝብ ከጎንደር፣ ከጎጃም፣ ከወሎ፣ ከቅርብ ካሉት እንዲሁ ከኤርትራ ጋር ደም አጋብቶት ከመሄድ በፊት የትግራይ ህዝብ ይህንን አውቆ ምን ማድረግ አለበት? እናንተስ ምን እንዲደረግ ጥረት ታደርጋላችሁ? የኋላ ኩበት አድርጎት ሊሄድ ነው። የትግራይ ህዝብ እንዳይሰማ ተደርጎ ታፍኖ ችግሩን ሳይሰማ ነው ያለው እና የትግራይ ህዝብ በወያኔ ላይ መነሳት የለበትም ወይ? ምን ታስባላችሁ ነው የኔ ጥያቄ። አመሰግናለሁ።
እንግዲህ አቶ አብርሃ ሊወድቅ እየተንገዳገደ ነው የሚለው አመለካከት የአድማጫችን እና የአድማጫችን ብቻ ነው። ይሄንን አስረግጠን ወደ መልሱ እንለፍ። አቶ አብርሃ
አድማጮች ለቅምሻ ያህል ቀረበ እንጂ ለጥያቄው መልስ አላለቀም። ሰፊ ውይይት ይጠብቃችኋል። በነገው ምሽት ፕሮግራማችን ለበርካታ ጥያቄዎቻችሁ እነኚህ ሁለት እንግዶች የሚሰጡትን መልስ እናቀርባለን። አሁን ወደ ተከታዩ ቅንብር እንለፍ። አፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍስሐዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ የውጭ ኩባንያዎችን ደህንነት ለመጠበቅ ቃል እንደገባች ጋርዲያን ጋዜጣ ዘገበ። አውሮፓ የፍልሰተኞችን ፍልሰት ለመገደብ ገንዘብ መመደቧ ታወቀ የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው። ኢትዮጵያ ውስጥ በእርሻዎች ላይ ጥቃቶች ከተፈጸሙ በኋላ የኢትዮጵያ መንግስት የአውሮፓ ኩባንያዎችን ለመጠበቅ ቃል እንደገባ ጋርዲያን ላይ የወጣ ጽሑፍ ይገልጻል። አፍሪካ ጁስ የተባለው የፍራፍሬ መጭመቂያ የዳጅ ኩባንያ መውደሙን ስራ አስኪያጁ ያንደሪ እንደሰሙ በጣም ነበር የደነገጡት። 10 ዓመት የፈጀው የሥራ ውጤት፣ በብዙ ቶኖች የሚቆጠር ምርት፣ ብዙ ሚሊዮን ዶላሮች የወጣባቸው መሳሪያዎች በጥቂት ሰዓታት ውስጥ ወደሙ ሲል ዘገባው ያስረዳል። አፍሪካ ጁስ ኦሮሚያ ውስጥ በተነሳው ተቃውሞ በቅርቡ ከወደሙት ወደ 24 የሚጠጉ ፋብሪካዎች አንዱ ነው። በአሁኑ ወቅት ታዲያ የእሳቸውን አይነት የውጭ እርሻ ንግዶች ችግር ገጥሟቸዋል። አደጋውን እንዳመጣጡ ልወጣ ብሎ በሀገሪቱ መቆየት ወይም ደግሞ የመዋለ ንዋይ እድሉን አጥቶ ከሀገሪቱ መውጣት ነው ያለው አማራጭ። የደረሰብንን ጉዳት እያጠናን ነው፣ ከባድ ጉዳት ነው የደረሰብን ብለዋል የአፍሪካ ጁስ ስራ አስኪያጅ። ፋብሪካው ከ7 ዓመታት በፊት ከተጀመረበት ጊዜ አንስቶ የሰራተኞቹ ብዛት 2000 ደርሷል። መላ አመታቱ ሰራተኞች ማንጎንና ሌሎች ፍራፍሬዎችን ለመልቀምና ለመጥመቅ ደፋ ቀና ሲሉ የሚውሉበት ሞቅ ያለ ስራ የሚካሄድበት ቦታ ነበር። አሁን ግን የአስከፊ ትርኢት ተምሳሌት ሆኗል። በረድፍ የቆሙት ትራክተሮች ነደው ከጥቅም ውጭ ሆነዋል። የህንፃዎቹ ግድግዳዎች ጠልመዋል። መሬቱ በደረቁ ጭማቂዎችና በተሰባበሩ ኮምፒውተሮች ተሞልቷል ካሉ በኋላ እንዲህ አይነት ነገር ይመጣል ተብሎ የገመተ ሰው የለም ሲሉ ያንደር መናገራቸውን ጽሑፉ ጠቅሷል። በኦሮሚያ ለሚካሄዱ ተቃውሞ ዋናው ምክንያት የሆነው የመሬት ባለቤትነት ጉዳይ እንደሆነ ዘገባ አውስቷል። የኢትዮጵያ መንግስት ከ1980ዎቹ ዓመታት አንስቶ በመንደር ማሰባሰብ የሚል መርሃ ግብር አውጥቶ ተበታትነው የሚኖሩ ሰዎችን የተሻለ አገልግሎት በሚያገኙበት ሁኔታ አሰባስቦ የማስፈር እቅድ አወጣ። ይህን የሚቃወሙ ሰዎች ግን ዓላማው የኦሮሞ ቤተሰቦችን ወደ ሌላ ቦታ በጉልበት አዛውሮ መሬታቸውን ለውጭ መዋዕለ ንዋይ ፍሰት ለመሸጥ ነው እንደሚሉ ዘ ጋርዲያን ድረገጽ ላይ የወጣው ዘገባ ያወሳል። የኦሮሞ ተቃዋሚዎች ያቃጠሉት የኢትዮጵያ መንግስትን የሚደግፉት ኩባንያዎችን ነው ሲል ጀዋር መሐመድ መናገሩን ዘገባው ገልጿል። ሁለቱ ኩባንያዎች ግን እነሱ በሚሰሩበት አካባቢ የመሬት ይገባኛል ችግር ስለመኖሩ የሚያውቁት ነገር እንደሌለ ገልጸዋል። ለደረሰው ጥቃት ምክንያት ከመንግስት ግንኙነት ጋር የተያዘ ሳይሆን የመጥፎ አጋጣሚ ጉዳይ ነው ሲሉ ኤፍቪ ሰርኪት ኩባንያ ኃላፊ ፍሬንሰን ተናግረዋል። አፍሪካ ጁስና በቅርቡ ጥቃት ከተፈጸመባቸው ኩባንያዎች አንዱ ኤፍቪ ሰርኪት የተባለው የአትክልት አምራች ኩባንያ ዋናው ዓላማችን የኢትዮጵያን ልማት መርዳት ነው ብለዋል። የዳጅ ኩባንያዎች በሀገሪቱ 70,000 የሥራ ዕድል እንደፈጠሩ ተገልጿል። የቦሎቄ ምርትን ወደ ውጭ መላክ ከጀመረ ገና 2 ሳምንት የሆነው ኩባንያ ኤፍቪ ሰልኪት ኃላፊ ከአካባቢው ህብረተሰብ ጋር መልካም ግንኙነት አለን ብለዋል። የአካባቢ ትምህርት ቤቶችን ሲረዳ እንደቆየ አፍሪክ ጁስ ደግሞ ለሰራተኞቹ በነፃ የሚታከሙበት የጤና ጣቢያ እንዳቋቋመ ተገልጿል። የኢትዮጵያ መንግስት የውጭ ኩባንያዎችን ደህንነት ለመጠበቅ ከፍተኛ ቅድሚያ እንደሚሰጥ ገልጾልናል ሲሉ የዳች የውጭ ንግድና ልማት ሚኒስቴር ቃል አቀባይ ማርጆሌን ባስራ መናገራቸውን ዘገባው ጠቅሷል። አፍሪካ ጁስ የወደሙትን ንብረቶችን በሚያጸዳበት በአሁኑ ወቅት ደህንነቱን ለመጠበቅ ሲባል በቦታው የጸጥታ ኃይሎች ተመድበዋል ሲል ዘ ጋርዲያን ድረገጽ ላይ የወጣው ዘገባ ጠቁሟል። አይሪን ኒውስ የተባለው በዓለም ዙሪያ ስላለው የሰብአዊ ሁኔታ ዜናና ትንታኔ የሚያቀርብ ድረገጽ በበኩሉ በኢትዮጵያ ስለተጠለሉ ስደተኞች ሁኔታ ዘግቧል። ኢትዮጵያ ግጭትና ትግል ካለባቸው ሀገሮች ከደቡብ ሱዳን፣ ከኮንጎ፣ ከኡጋንዳ፣ ከሶማሊያ፣ ከኤርትራ፣ ከየመን፣ ከቡሩንዲና ከሌሎችም ሀገሮች የተሰደዱ ስደተኞችን ታስተናግዳለች። በሀገሪቱ የተጠለሉ ስደተኞች 700,000 ሲሆኑ ከመላ አፍሪቃ የበዙ ናቸው። በህዳር ወር መጀመሪያ ላይ ብቻ 31,000 የሚሆኑ ደቡብ ሱዳናውያን በሀገራቸው ካለው ቀውስ ሸሽተው ኢትዮጵያ ገብተዋል ይላል ዘገባው። ኢትዮጵያ ወሳኝ ስደተኞች መዳረሻ ብቻ ሳትሆን ፍልሰተኞች የሚወጡባትና የሚተላለፉባትም ጭምር ነች። በሀገሪቱ የሥራ ዕድል የጠበበ በመሆኑ ኢትዮጵያውያን ወጣቶች ሥራ ፍለጋ በየመን በኩል ወደ መካከለኛው ምስራቅ ያመራሉ ወይም ደግሞ ደቡብ አፍሪቃ ይሄዳሉ። በሀገሪቱ የሥራ ዕድል መጥበብ ምክንያት ስደተኞች የመጠለያ ዕድል ቢያገኙም ሥራ መስራት አይችሉም ማለት ነው። ይህን ችግር ለመፍታትም የብሪታንያ መንግሥት፣ የአውሮፓ ኅብረትና የዓለም ባንክ 500 ሚሊዮን ዶላር በመመደብ እቅድ ማውጣታቸውን ዘገባው ጠቅሷል። በሽርክና በሚሰራው ማዕቀፍ እቅድ መሰረት ኢትዮጵያ ውስጥ የ100,000 የሥራ ዕድል የሚፈጥሩ 2 የኢንዱስትሪ ፓርኮች ወይም አካባቢዎች ይገነባሉ። ከነዚህ የሥራ ቦታዎችም 30,000 የሚሆኑት ለስደተኞች የተመደቡ ይሆናሉ። ለፍልሰቱ መሠረት የሆነውን ችግር በመፍታት የፍልሰትን መጠን ለመገደብ የተቀየሰ ዓላማ ነው ሲል አይሪን ኒውስ ላይ የወጣው ዘገባ አውስቷል። ይኸው የሥራ ፈጠራ ዕቅድ በኒጀር፣ ናይጄሪያ፣ ሴኔጋልና ማሊም የሚደረግ የሙከራ ፕሮግራም ነው። ባለፈው መስከረም ወር ኒውዮርክ ከተማ ውስጥ ስለ ስደተኞች ጉባኤ በተደረገበት ወቅት ስደተኞችን ለሚቀበሉት ሀገሮች ለዜጎቻቸውና ለስደተኞቹ ሥራ መፍጠሩ የጋራ ጥቅም ያለው መፍትሄ ይሆናል ሲሉ የብሪታንያ ጠቅላይ ሚኒስትር ተሬዛ ሜይ መናገራቸውን ዘገባ አውስቷል። ስደተኞቹ አልፎ አልፎ ሥራ ተቀጥረው ሲሰሩ የሀገሪቱ ባለሥልጣኖች እንዳላዩ ቢያልፏቸውም በሀገሪቱ ሕግ መሠረት መሥራት አይቻልም። አንድ የ35 ዓመት ዕድሜ የኮንጎ ተወላጅ ስደተኛ ታዲያ እዚህ ነጻ እስር ቤት ነው። እዚህ የመቆየት ነጻነት አለን፣ ሆኖም የመጻኢ ዕድል ተስፋ የለንም ሲል ገልጾታል ይላል ዘገባው። 7 የኢንዱስትሪ ፓርኮች በእያንዳንዳቸው 250 ሚሊዮን ዶላር ወጪ በመገንባት ላይ ናቸው። አንደኛው ፓርክ በሐዋሳ አካባቢ ሥራ ጀምሯል። ይሁንና 2ቱ ፓርኮች መቼ እንደሚጠናቀቁ አልታወቀም። ለስደተኞች በተመደበው የሥራ ዕድል ተጠቃሚ ለመሆን ስደተኞቹ እንዴት እንደሚመረጡም እንደማይታወቅ ጽሑፉ ያወሳል። በተጨማሪም ይላል ጽሑፉ፣ ሰላምና መረጋጋት የሰፈነባት ተብላ ካለፈው 10 ዓመት ወዲህ በ10 ቢሊዮኖች የሚገመቱ የመዋዕለ ንዋይ ፍሰቶች ስታስተናግድ የቆየችው ሀገር አሁን የማያስተማመን ሁኔታ እየታየባት ነው ሲል በዓለም ዙሪያ ስላለው የሰብአዊ ሁኔታ ዜናና ትንታኔ የሚያቀርብ ድረገጽ አስገንዝበዋል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
የመጨረሻው ዝግጅታችን የመጨረሻዎቹ ሁለት ዝግጅቶች ውስጥ አንዱ ነው። ውይይት፣ የአስቸኳይ ጊዜ አዋጁና አንድምታው፣ የኢትዮጵያ መገናኛ ብዙሃን ምህዳር።
የአስቸኳይ ጊዜ አዋጁና አንድምታው፣ የኢትዮጵያ መገናኛ ብዙሃን ምህዳር፣ ድህረ አዋጅ ገጾቹን ለመዳሰስ የታለመ የጋዜጠኞች ውይይት ሁለተኛ ክፍል ነው። በቀደመው ክፍል ውይይት ተሳታፊዎቹ የዚህ ሕግ ዓላማ ሙሉ በሙሉ የተጻፈውን ነገር ሁሉ ተግባር ላይ ማዋል አይመስለኝም፣ ዋና ዓላማው ይልቁንስ የሥነ ልቡና ጫና ማሳደር ነው ሲሉ አንደኛው ተወያይ ይከሳሉ። መሬት ላይ ያለውን እውነታ መቀበል እንደ ትልቅ ሽንፈት ስለተቆጠረ በኢህአዴግ ዘንድ እያወቁ እንዳላወቁ የመሆን ነገር ነው የነበረው። ወደ መፍትሄዎቹ እንኳ መንገድ እንዳንጀምር ከዚህ መሰረታዊ ስህተት ይነሳል በሚል ይተቻል። ሁለተኛው ተወያዮቹ መስፍን ነጋሽና አርጋው አሽኔ ናቸው። በኢትዮጵያ ለበርካታ ዓመታት በጋዜጠኝነት ሙያ የሰሩ ናቸው። የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። በመጀመሪያው ክፍል ውይይት እልባት ካደረገበት ይነሳል።
መስፍን፣ ስጋት አለኝ ብልሃል። ወደ አርጋው ከመሻገሬ በፊት ቀደም ብለህ አንድ ነገር ጠቆም አድርገሃል። ኢህአዴግ ወዴት አቅጣጫ ሊሄድ እንደሚችል በህዝባዊ አመፁ ወቅት ፍንጮች ነበሩ። በቀጥታ ያሁኑም ባይመስልም አቅጣጫውን ግን የጠቆመ ነገር ነበር ወዴት ሊሄድ እንደሚችል ብለሃል። የትኞቹ ናቸው እነኛ ፍንጮች?
አዎ፣ ለምሳሌ ኦሮሚያ ውስጥ የሚካሄደውን እንቅስቃሴ ካየን፣ ያ እንቅስቃሴ መጀመሪያ የተነሳው ግንጪ መሰለኝ ካልተሳሳትኩ የኤሌመንተሪና የሃይስኩል ተማሪዎች ናቸው። እነዚህ ልጆች ህጻናት ናቸው። እውነት ለመናገር የተለየ የፖለቲካ ግብ ኖሯቸው የሚንቀሳቀሱ አይደሉም። ግን የአካባቢያቸው መሬት በግፍ ሲወሰድ እያዩ ተቃውሟቸውን ገለጹ። ለእነዚህ ልጆች የተሰጠው መልስ የመንግስትን የጥያቄ ማስተናገጃ ምንድን ነው የአመለካከት ማዕቀፍ ያሳይሃል። ቁጭ ብሎ ሄዶ ከአካባቢው ሰዎች ጋራ፣ ከሀገር ሽማግሌዎች፣ ከፖለቲካ ተወካዮቻቸው ጋራ እንደ መወያየትና እንደ መፍታት እነዚህን ልጆች እያባረሩ ማሰርና መደብደብ እና መግደል ነው የተያዘው። ከዛ በሁሉም የኦሮሚያ ክልሎች የቀጠለው ያ ነው። ብዙ ሰዎችን ማሰር፣ በአንድ አካባቢ በአንዲት ትንሽ መንደር በመቶ የሚቆጠሩ ሰዎችን ማሰር፣ በማህበራዊ ድረገጾች እናይ የነበረው ቪኦኤም ሌሎችም ሚዲያዎች ሲዘግቡ የነበረው ግድያው፣ እስሩ ሁሉ በጣም የተስፋፋ ነበረ። እሱ የፈጠረው ስጋት በአማራ ክልል እንቅስቃሴዎች ሲጀመሩ እንቅስቃሴዎች ያሉ ሰዎች ኦሮሚያ ካለው የተለየ ስትራቴጂ መከተል እንዳለባቸው አስበው የመጡ ይመስለኛል። ምክንያቱም ዞሮ ዞሮ በሰላማዊ ሰልፍ ዝም ብለን የምንወጣ ከሆነ እንሞክራለን፣ ግን የመንግስት መልስ ምን ሊሆን እንደሚችል መገመት አያዳግተንም ብለው የጀመሩ ይመስለኛል። አማራ ክልል እንቅስቃሴው ከተጀመረ በኋላ እና ብዙ ማሳያዎች አሉ። ኢቨን በኦሮሚያ የነበረው እንቅስቃሴ ከመጀመሩም በፊት የተቃዋሚ ፓርቲዎች ላለፉት 25 ዓመታት እንደዛ መሰቃየት፣ አመራሮቻቸው ይታሰራሉ፣ ይፈታሉ፣ ይታሰራሉ፣ ይፈታሉ፣ ይሰደዳሉ፣ ከስራ ይባረራሉ። ይሄ ሁሉ የኢህአዴግን የተቃውሞ እንቅስቃሴዎችን የሚይዝበትን መንገድ ያሳይሃል። አባቱ ከመግረፍና ከመደብደብ ውጪ ምንም ሌላ ልጁን የሚይዝበት መንገድ እንደሌለው የሚያውቅ ልጅ እኮ ራሱን ያዘጋጃል። ለዛ ምንም ምርጫ የለውም። አባቱ በውይይት ችግሮችን እንደማይፈታ የሚያውቅ ልጅ በሂደት የራሱን መንገዶች ያዳብራል። ወይ ከአባቱ ጋር አንድ ክፍል እንዳይቀመጥ ሁኔታዎችን ሁሉ ያመቻቻል። አባቱ ከተኛ በኋላ ቤት ይገባል። አለበለዚያ ደግሞ ጅም እየሄደ ጡንቻውን ማዳበር አለበት፣
ያፍረጥማል።
ምንም ሌላ ምርጫ የለውም እና አያያዙ ከበፊትም ጀምሮ ግልጽ ነበረ። አሁን ለምሳሌ የአዲስ አበባ ማስተር ፕላን ነበር አንደኛው ጥያቄ፣ እንግዲህ የኦሮሚያውን እንቅስቃሴ ሲጀመር እሱ ወዲያው ማስተር ፕላኑን አንስተናል ተባለ። ግን ኦሮሞ ወገኖቻችን ያንን መልስ አምነው ተቀብለውታል። አላመኑትም እኮ ምክንያቱም በሬዲዮ ነው የተነገራቸው። መሬት ሲያጡ ቤታቸው በአካል ነው የሚያጡት። መሬት ሊያሳጣቸው የተዘጋጀው አዋጅ ሲነሳ ግን ለነሱ አልተነገራቸውም። እንደ ማንኛውም ሰው ነው በሚዲያ የሰሙት። መሬታቸውን ሲነጥቋቸው የነበሩት ሰዎች ናቸው፣ ራሳቸው ናቸው በቃ አዋጁን ትተነዋል ግዴላችሁም ያሏቸው። ለምን ያምኗቸዋል? ለህዝቡ እኮ ክብር ተሰጥቶ ሄዶ በደንብ አልተነገረው።
እርምጃው ተወስዶ እንኳን ከሆነ አመኔታን በሚያሳድር ተቀባይነትን በሚያመጣ መንገድ አይደለም የተያዘው ነው የምትለን?
አይደለም። እኔ እንደውም አንዱ በጣም ትልቁ ችግርና አሁን ከዚህ ቁልፍ ካለንበት የፖለቲካ ቀውስ ለመውጣት ኢህአዴግ ያው ኢህአዴግና መንግስት እኛ ሀገር መቼም አንድ ሆነዋል መውሰድ ያለበት ትልቁ እርምጃ የሚመስለኝ የእርስ በርስ መተማመንን ሊፈጥር የሚችል ጅማሬ ነው ማሳየት ያለበት። እሷን የሚያሳይ መተማመንን ሊፈጥር የሚችል እርምጃ እስካልተወሰደ ድረስ 1 ሚሊዮን ጉባኤ ከፌደራል እስከ ቀበሌ ቢካሄድ ምንም የሚመጣ ለውጥ የለም። ምክንያቱም እየተሰበሰቡ ካድሬዎች የሚሉትን ማዳመጥ ወይም ለተወሰኑ ሰዎች ብሶታቸው እንዲናገሩ መፍቀድ ላለፉት 2-10 ዓመታት ያየው ነው። ሰው ለውጥ አልመጣም ብሎ ነው የሚያምነው። እና ሪሊ ኢህአዴግ ጉዳዮችን የሚይዝበትን መንገድ ካልቀየረ ምናልባት አሁን ማድረግ ይችላል የምንለውን ነገር ሁሉ ሊያደርግ የማይችልበት ጊዜ ሊመጣ እንደሚችል ይሰማኛል።
ለሚቀርቡ ለተነሱ የህዝብ ጥያቄዎች ተጨባጭና ተግባራዊ የመፍትሄ እርምጃዎች በመውሰድ አመኔታን መፍጠር ሁነኛ መንገድ ነው ብለሃል መስፍን። አርጋው፣ ይሄ ውይይት የሚቀጥል ነው። የመገናኛ ብዙሃንን እናንሳ እንጂ ተዛምዶ የሚነሱ ሌሎች ጉዳዮችን መነካካቱ አልቀረም። ቅድም በአዋጁ አንቀጽ የተጠቀሰ ከተከለከሉ ነገሮች ውስጥ የተነሳው ማየትና መስማትን መከልከል ነው የሚለው። ቀደም ብዬ እንዳልኩት ምናልባትም የመጨረሻው ሊከለከል የማይችል ነገር ነው የተከለከለው። ያ ሰው የተፈጥሮ ስሜቶችን ክፍት ከማድረግ ውጪ በቀጥታ ምንም ማድረግ የሌለበትን ነው የተከለከለውና እንዴት ነው መከልከል መፍትሄ ሊሆን የሚችለው? ምን መሆንስ ይችል ነበረ? በበኩልህ የምታክለው ካለ የመጨረሻ እናድርግ።
አዎ፣ ያው መከልከል እንግዲህ በስልጣን ላይ ያለው መንግስት ዋና አባዜ ነው። ብዙ ነገሮች ናቸው የተከለከሉት ባለፉት ዓመታትና አሁን ማየትና መስማት እነዚህ የተወሰኑ የተጠቀሱ የመገናኛ ብዙሃን እንደውም አጋጣሚ ሆኖ በስም ከተጠቀሱት የመገናኛ ብዙሃን ውጪ ሌሎችም የሚል ቃል አይቻለሁ።
እነማን እንደሆኑ ያልተነገረ አለ ሌሎችም ነው።
ስለዚህ ማንኛውም ሚዲያ እየተከታተለ ያለ ሰው ወይም ከዌብሳይት ላይ የሆነ ነገር ዳውንሎድ እያደረገ ያለ ሰው ሁሉ እንደው አይቻለም ነው። ይሄ ባለዋቂነትም አለበት እንደው በጣም ብዙ ፍረት የተቀላቀለበት ነው እና ግራ የገባቸው እንደሆነ የሚያሳይ ነው። ለእኔ የሚቻል አይደለም። እንደውም ለኢሳትና ለኦሮሞ ሚዲያ ኔትወርክ ትልቅ ማስታወቂያም እንደሰሩላቸው ነው። በአገኘው አጋጣሚ ሁሉ እድሉ አለው ተማሙቶ ለመከታተል የሚፈልገው እነዚህን ሚዲያዎች ሁሉ ሊሆን ይችላል። ምክንያቱም የመከልከሉ ውጤት ይሄ ነው የሚሆን። ከዛ ባሻገር ክልከላ ነገሩን የሚያባብስ ነው፣ ወደ አደገኛ መንገድም የሚወስድ ነው። በአንድ በኩል በዚህ ጊዜ ነገሮችን የምታናፈስበት ሀገሪቱ አሁን አደባባይ ወጥተን የምንናገራቸውም የማንናገራቸውም ብዙ ፈተናዎች አሉበት። አሁን በዚህ ሰዓት የመገናኛ ብዙሀን በጣም ወሳኝ ሚና ሊጫወቱ የሚችሉበት አስፈላጊ የሆኑበት የተለያዩ ሀሳቦች ወደ ገበያው ወጥተው እንዲህ የሚደመጡበት የባላንጣህን ሀሳብ በሌላ የተሻለ ሀሳብ ስታሸንፈው ወደ ተሻለ መፍትሄ የሚኬድበት ነው እና ይሄ አልሆነም። በኢትዮጵያ እንዳይሆንም ያው የኢህአዴግ ባህሪ አይፈቅድም። ሚዲያን እንደ ጠላት እንግዲህ ከተራው የኢህአዴግ ካድሬ እስከ ከፍተኛው ባለስልጣን ድረስ ሚዲያ የሚባል ኢህአዴግ ከሚቆጣጠራቸውና እንደፈለገ ከሚያደርጋቸው ሚዲያዎች ውጭ ያለ ሚዲያ በሙሉ ጠላት ነው ተብሎ በአይዲዮሎጂካል በፖለቲካ ፕሮግራማቸው ላለፉት በርካታ ዓመታት ሲነገራቸው ስለቆየ ይህንን ትክክል እንደሆነ ሀሳብ አድርገው የሚወስዱበት ደረጃ ድረስ ደርሷል። ስለዚህም ይህን መስማት አይችልም፣ ይህንም መከታተል አይቻልም የሚለው የሚመነጨው ከዛ አስተሳሰባቸው። ግን ይቻላል አይመስለኝም። እንደውም ሀገሪቱን ፈለጠ ወደ ሌላ አዲስ ጨለማ ዘመን ነው የሚወስዳት። በአንደኛው ክፍለ ዘመን ይህን አትስሙ፣ ይህን አታድርጉ። እኔ እንደው እንደ ምሳሌ በቀጥታ ላይ ገናኝ ይችላል። የአሜሪካ ዋና አብይ ጠላት የሆነው አሸባሪ ቡድን አልቃይዳ በየወሩ መጽሔት ያሳትማል። የመጽሔቱን ስም አልጠራውም፣ ግን ይሁንና መጽሔቱን ሰዎች እየወሰዱ እንደሚያነቡ ይህንን በማንበባቸው ግን ማንም እንደማይጠይቃቸው አውቃለሁ። እና ይሄ የሚፈቀድበት ዓለም አለ። የአሜሪካ መንግስት ከአልቃይዳ ጋር ወዳጅ ስም ሆነ
የታወቀ አሸባሪ ወገን ለጥፋት የሚያሰራጨው ነገር እንኳን የሰዎችን መብት በመገደብ ሳይሆን ሰዎች አውቀው በራሳቸው ምርጫ እንዲተዉ ወይም እንዲያነቡ ወይም አውቀው ደግሞ ትክክለኛውን ነገር እንዲከተሉ የሚፈቀድበት መሆኑን ነው የምታስታውሰን።
አዎ፣ መንግስት እኮ አገልጋይ ነው። መንግስት እኔም አነበውንም አላነበውንም የሚያርጥልኝ አካል አይደለም። መንግስት እዛ የተቀመጠው ተርም አለው። በቃ እንደው ሌላውን ትተን ሀገሪቱ ውስጥ ባለው በህገ መንግስቱ በሌሎች ህጎች እንኳን ባለው መንግስት የተቀመጠበት ተርም አለ። እዛ
የአገልግሎት ዘመን አለ፣
መውጣት የለበትም። ከዛ ደንብና ስርዓት ወጥቶ እኔ የማደርገውን የሰዎች ደግሞ ኢንዲቪጁዋል መሳለ ኢትዮጵያ አንዱ ትልቁ ኮንፊውዥን ይሄ በቡድንና በግለሰብ መብት መካከል ያለው የሚዛን መታጣት ነው እና የግለሰብ መብት የላቀ መብት ነው እና ያንን እንደው ያለ መገንዘብም አለ። መቼስ እንደዚህ የተፍታታ የተቀናጣ ክርክር ምናደርግበት አይደለም። አሁን የግለሰብ የማነበውን አትንኩብኝ ምንልበት ደረጃ አለመድረሳችን እጅግ ያሳዝነኛል። እኔ እሱ ደረጃም አልደረስንም። ኢቭን መጠየቁም እኮ ነው ነውር የሆነው። አሁን ይሄ እኔ መብቴ ነው ብሎ የምንከራከርበት እኮ የለንም፣ አደባባይ ቦታ የለንም። ይሄ ነው ትልቁ ችግር እና መብት እንደሆነ እንኳን አልታወቀም። ወደ ምንድን ነው ቀጥታ ወንጀል ሲያደርጉት ኧረ ተው ወንጀል ነው ብሎ እንኳን የሚጠየቅበት ቦታ የለም። ያው እንደንዳሻቸው ኢትዮጵያ ውስጥ ብዙ አይነት አፈናና አምባገነን ስርዓቶች አይተናል። ኢህአዴግ ወደ ላቀ ደረጃ አሸጋግሮታል ይህንን አምባገነን።
መልካም
ሉላ፣ ሁለት ነገሮች ልጨምር እዚህ ላይ። አንደኛው ስለሚያስቅ ነው፣ አንደኛው በጣም ስለሚያሳዝን ነው የምጨምረው። የአስቸኳይ ጊዜ አዋጁ ላይ በዚህ በአስቸኳይ ጊዜ አዋጁ መሰረት በኮማንድ ፖስቱ የሚባለው የተያዙ ሰዎችን የተሃድሶ እርምጃ ወስዶ ሊለቃቸው ይችላል ይላል። እና የተሃድሶ እርምጃ ምንድን ነው? ጠበል ነው? ግርፋት ነው? ቶርቸር ነው? የሚያሳዝን ገጽታም ቢኖረው ግን በጣም ያስቃል። በአዋጅ ነው እንግዲህ ያው። እና አንድ የያዘህ የፖሊስ ወይም የጦር ሰራዊት አካል ገርፎ ሊለቅህ ይችላል። እና ሪፖርት ሲያደርግ ተይዞ ነበር ተሃድሶ ተደርጎለት ተለቋል ብሎ ነው ሪፖርት የሚያደርገው። ምክንያቱም ተሃድሶ እዚህ ውስጥ ትርጉም አልተሰጠው። ይሄንን ልተወው። ሁለተኛው ብዙ ጊዜ የአሜሪካ ድምፅ ሬዲዮ ብዙ ቃላትን ወደ አማርኛ የአማርኛው ፕሮግራም ወደ አማርኛ፣ ሌሎቹም ቋንቋዎች ወደ ራሳቸው ቋንቋዎች መተርጎም ጥረት የማድረግ ፖሊሲ ስላላችሁ በጣም ጥሩና የማከብረው ፖሊሲ ነው። ይህንን ኮማንድ ፖስት የሚል ያመጡትን እንትን ባትጠቀሙበት። እንደውም ኮማንድ ፖስት ሴክሬታሪያት ሁሉ ብለዋል። አሁን መግለጫዎቹንም ገብተህ ማየት ትችላለህ። እና ኮማንድ ፖስት ማለት የእዝ ጣቢያ ወይም የእዝ መምሪያ ማለት ነው በአማርኛ። ወይም ኢትዮጵያ ውስጥ 80 ምናምን አይነት ቋንቋ አለ። ለምን ከነዛ ቋንቋዎች አይመጣም? እና ባዕድ የሆነ ከህዝብ በጣም የራቁ ሰዎች መሆናቸውን አንዱ የሚያሳየኝ ይሄ ነው። እና እንደው ባትጠቀሙበት እናንተም ይሄንን ስያሜ ምንም አያጎድልም።
ለመስማማቱ ፈጥናለሁ። ባዕድ ቃላትን እንደውም የሚያደናግሩ ትክክለኛ መሰረት የሌላቸው ካላቸውም ሌላ ሰው በግልጽ አዋጅን ያህል ነገር አውጥተህ ሰው በመጨረሻው ግልጽ መንገድ እንዲረዳው የምትፈልገውን ነገር የሚያደናግር ቃል መጠቀም ባዕድነቱን ለምን እንደሚፈለግ በማይገባን በሌሎች ብዙ ነገሮች ላይ እንደሚደረገው ተመጣጣኝ ወይም የተሻለ አማርኛ ቃል ያላቸውን ሳይቀር በእንግሊዝኛ በግድ ጥረን የምናደርግበት ሁኔታ ባለፉት በርካታ ዓመታት የታየ ነው። ይሄም አንዱ ነው ብለን መስማማት እንችላለን ያለ ጥርጥር። ይሄንን በዚህ መንገድ በማየት አለመረዳት የሚቻል አይመስለኝም። መስፍን አመሰግናለሁ። ውይይቱ ይቀጥላል። ድህረ የአስቸኳይ ጊዜ አዋጅና የመገናኛ ብዙሃን እንዲሁም የዜጎች መሰረታዊ የንግግር መብቶችን አያያዝ አስመልክቶ ለመንደርደሪያው ያደረግነው ውይይት ነው። በሌላ ፕሮግራም በቅርቡ መልሰን እንደምናገኛችሁ ተስፋ አድርጋለሁ። በድጋሚ አርጋዋሽ፣ እኔ መስፍን ነጋሽ፣ እግዜር ይስጥልኝ።
እናመሰግናለን እኛም።
አድማጮች እናንተም ተሳተፉ። አሁን በእርግጥ የመጨረሻው የአስቸኳይ ጊዜ ሁኔታው ከታወጀ ወዲህ ወደ ኢትዮጵያ ገብታ አንዳንድ አካባቢዎችን የተመለከተችው የቀድሞዋ የአዲስ አበባ ዘጋቢያችን ማርተ ፋንደር ቮልፍ የተቃዋሚ ፓርቲዎችን መሪዎች ለማነጋገር የመንግስቱን ቃል አቀባይ በሰጡት ጋዜጣዊ መግለጫ ላይ የመሳተፍ የተወሰኑ ነዋይ አፍሳሾችን ሀሳብ የመጠየቅ እድል አግኝታ ነበር። ሌሎች ርዕሶችንም እንመለካከታለን። ሰለሞን አባተ አወያይቷታል።
አመሰግናለሁኝ አሉላ። ማርተ ፋንደር ቮልፍ እንዳልከው አሁን ያለችው አዲስ አበባ ነው። ላለፉት 4 ወራት ተኩል የሚሆን ጊዜ ከኢትዮጵያ ውጭ ነው እየሰራች ያለችው። ከአውሮፓ ብራስልስ በሚገኘው ቢሮችን ተገኝታ ነው የምትዘግበው። ማርተ ለተወሰኑ ዓመታት የአዲስ አበባ ዘጋቢያችን ሆና ቆይታ ወደዚያው አሁን ወደ ኢትዮጵያ ሰሞኑን ተመልሳለች። ለሰሞኑ ዘገባ ነገሮች ተለዋውጠዋል። አሁን የአስቸኳይ ጊዜ አዋጅ ወደ ተመታባት ኢትዮጵያ ነው የተመለሰችው አሁን እና ስትመለስ ችግር ገጥሟት ይሆን እንዴ? ማርታ ጠይቂያት ነበረ።
ቀድሞም ቢሆን ኢትዮጵያ ውስጥ ለመስራት ፈቃድ ያለኝ ጋዜጠኛ ነበርኩኝ። እናም አሁን መጣሁ፣ ፈቃዴን አደስኩ። ወትሮም እንደማደርገው ማለቴ ነው የሆነው። ምንም ችግር አልገጠመኝም።
ይሁን እንጂ ማርታ ከአዲስ አበባ ወጣ ብላ ወደ አርሲ ዞን ተጉዛ ለመዘገብ ስትጠይቅ ለራስሽ ደህንነት ነው በሚል ወረቀት መያዝ እንዳለባት እንደተነገራትና በዚያ መሰረትም ከአዲስ አበባ በስተደቡብ ወጣ ብላ በተቃውሞ እንቅስቃሴ ውስጥ የደረሱ ጉዳቶችን ለመመልከት መሞከሯን ነግራኛለች።
Yesterday I went to an area which is about 40 kilometers from Sodaray and there you had
ትናንትና ከሶደሬ 40 ኪሎ ሜትር ወጣ ብሎ ወደሚገኝ አካባቢ ሄጄ ነበር። እዚያ በተቃዋሚዎቹ ደሙና የተቃጠሉ ብዙ የውጪ ነዋይ አፍሳሾች ኩባንያዎች አሉና በመኪና ነበር ሄድኩት። መንገዶቹና አካባቢዎቹ ጸጥታ የሰፈነባቸው ነበሩ።
እንግዲህ በዛ አካባቢ ሄዳ ጉዳት የደረሰባቸውን ኩባንያዎች አይታለች። ወታደሮችም የጸጥታ ሰዎችም እንዳሉባቸው ነግራኛለች ማርታ። ሰዓታችን ለዛሬ በጣም ተጣበበ እንጂ ሰፋ ያለ ንግግር ነበር ያደረግነው። እንግዲህ ከተቃዋሚ መሪዎች ጋር ያደረገችውን በሶማሊያ ጉዳይ ከግብጽ ጋርም የተያያዙ ጉዳዮችን አንስተናል። ሰሞኑን ሰፋ ያለ ዘገባ ይዤላችሁ መለሳለሁ።
አርብ ምሽት ዝግጅታችንን በዚሁ አበቃ። አድማጮች ነገ እንገናኝ። የትግርኛው ስርጭት ይቀጥላል።